አቶ ታመነ ካሱ ለ16 ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም
ድምጼን የማሰማት መብት ስላለኝ የምፈልገውን ሰው ለመምረጥ፣ ምክንያቱም በአሜሪካ ውስጥ ኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲን ተገን ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለግከውን ሰው ስትመርጥ የፈለግከውን ማድረግ እንደምችል ስለሚገባኝ ነው።
ለመሆኑ አቶ ታመነ ድምጻቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው?
ብዙ ነገሮች አሉ። ከብዙዎቹ በጥቂቱ ባነሳ፣ አንደኛ አሁንም ብዙ ቦታ አንኤምፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ፣ በራሴ የገመትኩት ሰው ስላለ እና የገመትኩት ፓርቲ ስላለ ለዛ ድምጼን እሰጣለሁ። ለመስጠት ተዘጋጅቻለሁ። ባለቤቴም ልጄም ለመምረጥ ተዘጋጅተናል።
ዩናይትድ ስቴትስ በኮቪድ-19 ቫይረስ ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200,000 በላይ ዜጎቿን አንድ ዓመት ባለሞላ ጊዜ ውስጥ በቫይረሱ አጥታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልድ ኢትዮጵያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው።
አይ በእርግጥ እኔ ብዙም ያግዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው አክቹዋሊ አሁን ሜሪላንድ የሚባል ያው ዲሞክራሲ የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መስለ ይሄ የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ፣ በየከተማው አለ ብዙ። ስለዚህ እንደውም ቀለል ያደርገዋል ብዬ ነው ማስበው። የዛ ሰዓት ወጣ ብለህ መመረጥ ይችላል። ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል፣ ብዙ የሚያስቸግር እና አንዳንዴ ልሰንፍ ትችላለህ። የዛን ሰዓት ወጣ ይህን ሁሉ ሰልፍ ምናምን ብለህ አሁን ግን ቀደም ብለህ መምረጥ ትችላለህ። አሁን እንደውም እኮ እንደሰማሁት ከሆነ አይ ቲንክ 50 ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይህንን ጨምሮ ማለት ነው። እና ምንድነው ይህ እንግዲህ የሚያነሳ ሰው ቀለል ዋላክ ቻለ አሁን። ምክንያቱም አንደኛ አንተ ከሰው ጋር እንዳትነካካ ተማለ አያሰጋህም፣ ብዙም ሰልፍም አይኖርም።
እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምጻቸውን አስቀድመው ሰጥተዋል። ከ8 ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምጹን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል።
እኔ በእርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩ ልናየው እንችላለን። አሁን ዋይት ሀውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ የሚሄድ አይደለም። በእርግጥ ከተለያዩ ነገሮች አንግል ብታይ፣ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ መብቶች ጋር እንደዚህ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም፣ አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምን ይላል ብለህ ታስባለህ። ያን ነው እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኝ። አክቹዋሊ
ቴዎድሮስ ድምፁን ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ይዘረዝራል።
ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያደርግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልድ ኢትዮጵያዊ ይሄ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባት እና ትንሽ ፒያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለውም ነገር የሚደረግ ነገር አለ። ስለዚህ ሚዛና የሆነው የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይሄን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራት ነኝ ብዬ ነው አሁን አክቹዋሊ እንትን ነው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይሄ እንዴት ያሟላል ብዬ አስባለሁ። ኢሚግሬሽንን ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ አለም የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው። ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ያው ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል ያው መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዘነብላለ። እኔ ያ ነው የኔ መስፈርት።
የዛሬ 4 ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምጽ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነ የሚናገረው ከ8 አመታት በላይ በአሜሪካ የኖረው ዮሐንስ ፍሳ በበኩሉ የስደተኞች ጉዳይ ያሳስበዋል።
ለኔ ቁልፍ የምላቸው ጉዳዮች አሉ። ስለዚህ ኢትዮጵያ እንደሆነኝ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል ለስራ ሊሆን ይችላል በአገራቸው መንግስት ሚስትሪ ተደረገው ሊሆን ይችላል የሚመጡበት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ 11 ሚሊዮን የሚሆኑ ወረቀት የላቸውን ወረቀት እንዲያገኙ አድርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ ምን ሰማው ዜና ነው እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው።
አሁን ያለውን ስደተኞችን የሚመለከት አሰራር የሚታቸው ዮሐንስ ይሄንን ይለውጣሉ ብሎ ለሚያምናቸው እጩ ድምጹን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢው ጉዳይ የጤና መድህን ነው።
እዚህ ሀገር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልክን ከፍለው ማጨርሰው እዳን የሚኖርብ ለታክም ብትልን አንድ ዶክተር ቪዚት ለማድረግ እኮ የደስት ወጣ $25,000 ምናምን ነው የሚላክልህ። ስለዚህ ማንንም ሰው ሊገዛው የሚችል የጤና የመድህን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው።
ዮሐንስ የውጭ ጉዳይ ፖሊሲ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምጹን ለመስጠት መሰናዳቱን ነግሩናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፣
እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነ ስርዓት ላይ። ምንድነው ምንም እዚህም አንዳንዴ የሚሰማው ፐርፌክት ባይሆንም ግን ከሀገራችን ከ99% በላይ የተሻለ ነው። ምክንያቱም አንተ ለፈለከው ሰው ድምጽ መስጠት ይችላል። የሚያስገድድ የለም። አንድም እሱ ነው ይሄን ሊማሩ የሚገባቸው። የመናገር መፍትን አንድ ሰው ለመምረጥ ያልፈልጉ መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል። የኢትዮጵያ ባለስልጣናት
ዮሐንስ ፍሳ ኢትዮጵያና ኢትዮጵያውያን ሊማሩት ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል።
የምርጫ ስርዓታቸው ስትመለከት የ200 አመት ከፋውንደርስ ይሏቸዋል አሜሪካኖች። የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ 200 አመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። ሲስተሞቻቸውን ያጠብቃሉ። አንድ ጥሩ የሆነ ሲስተም ዘርግተዋል። በርግጥ አሁን አከራካሪ ነገር ነው። ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት 270ውን ያገኘ ነው ማሸነፍ ያለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ተማራለች? እኛኮ እንደ መንግስት ከአሜሪካ ይቀደምንም ነን የመንግስት አስተዳደር የገባን ህዝቦች ነበር። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባልም ብለው እንዴ ዛሬኮ አንዱ በመርጫም በፍጥጫምኮ የሚልበት ጊዜ ላይ ደርሰናል። እና ይሄንን ነፃ የዲሞክራሲን አሳሰፍ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክለን ሰው ወደ መርጠን ማንንም ሰው በሐሳቡ የማይፈረጅበት ማንንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሃዊ በሆነ ሁኔታ ዓለምንም መጭበርበር የሚለው ቃል እኮ አብዛኛው ዘርም ሰማው ዘይል እኛም ይሄንን ዴጋሲያቸውን አይተን እንግዲህ ይኸውል በተግባር ለመምረጥ የተዘጋጀን ያለው።
የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፊታችን ማክሰኞ ይከናወናል። ከሪፐብሊካኑ ዶናልድ ትራምፕና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። የአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ህይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። ለአሜሪካ ድምጽ ሀብታሙ ስዩም።